የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ሜሪሞንት ዩኒቨርሲቲ ዘንድሮ ተረኛ ሆኖ ባዘጋጀው ኢንተርናሽናል አፍሪካን ቲያትር ኮንፈረንስ ላይ ተጋብዤ ነው የተገኘሁት። ለዚህ መጋበዝ ደግሞ ያበቃኝ በአንድ የህትመት ስራ ሰበብ ያገኘሁት ኤልያስ ወንድሙ በጣም ብዙ ነገር ለኢትዮጵያ ለታሪክና ለትውልድ እያስቀረ ያለ ሰው ትርጉም የሰራሁትን መጽሐፍ ያተመ ስለነበረ ለኢትዮጵያ ቲያትር ሀሳቡን ቢያካፍለን የሚል አቅርቦ ለኮሚቴው በዚህ ነው የተጋበዝኩት።
እውቅ ተዋናይ ደበበ እሸቱ ነው።
መሰንበቻውን በሎስ አንጀለስ በተካሄደው የአፍሪቃ የቲያትር ጉባኤ ተሳትፏል።
በጉባኤው ስላቀረበው ስራ፣ በቅርቡ በተዋናይነት ስለተጫወተበት ፊልምና ሌሎች አዳዲስ አዋይ ጥበብ ነክ ጉዳዮችም እናወጋለን።
ዳሪዎስ ለትርጉም እምብዛም የማይቸገር በዚያን ጊዜ ከኢዜአ ነበረ ዜናው የሚመጣው፣ ዲስፓች ይሉታል እነሱ። ያንን ፊት ለፊት አስቀምጦ የሚተረጉምና ለልጆችም አንዳንድ ቃላት አቻ ፍቺ ሲሸግራቸው ወዲያው ነው ተረጋግቶ የሚናገር ዜና ሲሰራ የራሱ ስታይል አለው።
የዳሪዮስ ሞዲ ሕይወትና ሥራ
ከልጁ ቼኩቬራና የወዳጁ ደረጃ ኃይሌ ትውስታዎች እንጋራለን። ዛሬ
ሌሎች በርከት ያሉ ዝግጅቶችም አሉን።
አሁን የአክብሮትና የናፍቆት ሰላምታችን እናስቀድም።
መሆኑን እንደምንሰነበታችሁ እንደምንሳምሻችሁ፣ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣
ዛሬ እሁድ ሐምሌ 26 2007 ዓ.ም ነው። የቴክኒክ አቀናባሪያችን ቴሌላይም በክንዘን፣ የራዲዮ መጽሔት አዘጋጅና አቅራቢዎች
አሉላ ከበደና
አዲሱ አበበነን።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
ጤና ስጥልኝ። እንደምናመሻችሁ። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ቡሩንዲ ውስጥ የፕሬዝደንቱ ፒየር ንኩሩንዚዛ የቅርብ አማካሪ የነበሩ ጄኔራል በዛሬው ዕለት መገደላቸው በሕዝቡ ዘንድ ፍርሃትና ውዥንብር ፈጥሯል ተባለ። የጦር ሰራዊት ጄኔራሉ አዶልፊ ኢንሺሚሪማና ዋና ከተማዋ ቡጁምቡራ ውስጥ መኪናቸው በሮኬት ተመትቶ የሞቱት በዛሬው ዕለት ነው። ቀድሞ የመንግስቱ የስለላ ኃላፊና የፕሬዝደንቱ ጽህፈት ቤት ኃላፊም ነበሩ ተብሏል። የህዝባዊ ማህበረሰቦች ማጠናከሪያ መድረክ የተባለ አካል መሪ የሆኑት ቪታል ኢንሺሚሪማና ለቪኦኤ በሰጡት ቃል አንድ ከፍተኛ የጦር ሰራዊት ባለስልጣናት እንዲህ የሚገደል ከሆነ ሌሎቻችን ምን የሚጠብቀን ይኖራል የሚል ፍርሃት በህዝቡ ዘንድ ተፈጥሯል ሲሉ ለቪኦኤ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሀገራቸውና የግብጽ ግንኙነት ታላቅነት እንዲሁም ግብጽ በመካከለኛው ምስራቅ ያላትን ታላቅ ስፍራ አጉልተው ተናገሩ። ሚኒስትር ኬሪ ይህን የተናገሩት ዛሬ እሁድ ከግብጽ አቻቸው ሳሜ ሹክሪ ጋር በተገናኙበት ወቅት ሲሆን ኬሪ በስብሰባው መክፈቻ ንግግራቸው ራሱን የእስልምና መንግስት ብሎ የሚጠራው ቡድን ስለ ደቀነው ስጋት አውስተዋል። ግብጽ ጽንፈኝነትን በመዋጋት እስካሁንም ከፍተኛ ዋጋ ከፍላለች ብለዋል። አስከትለውም የውጭ ጉዳይ ሚኒስትሩ የጥላቻን አስተሳሰብ ለማክሸፍ የሃይማኖት አባቶች፣ አስተማሪዎችና ዜጎች የሚደግፉት ጸረ ሽብርተኛ ስትራቴጂ ያስፈልገናል ብለዋል። የውጭ ጉዳይ ሚኒስትሩ የግብፁን ፕሬዚደንት አብደልፋታ ኤልሲሲንም አግኝተው ያወያያሉ ተብሏል። የግብጽ ፍርድ ቤት የታገደውን ሙስሊም ወንድማማችነት ቡድን በመደገፍ የተከሰሱትንና እስራት የተፈረደባቸውን ሶስት የአልጀዚራ ጋዜጠኞች ድጋሚ የፍርድ ሂደት እንደገና ለሌላ ጊዜ ቀጥሯል። ላለፈው ሐሙስ ተቀጥሮ የነበረው የክሳቸው ሂደት እንደ አውሮፓውያን አቆጣጠር ለነሐሴ 29 መተላለፉ ታውቋል። ብሪታንያና ፈረንሳይ በዩሮ ተነል በሚባለው የሁለቱ ሀገሮች መገናኛ መስመር ወደ እንግሊዝ ለማቋረጥ የሚጎርፈውን በሺዎች የተቆጠረ ስደተኛ ማስቆም ቅድሚያ ትኩረታችን ነው ሲሉ በዛሬው ዕለት ተናገሩ። የብሪታንያ የአገር አስተዳደር ሚኒስትር ቴሬሳ ሜይ እና የፈረንሳዩ አቻቸው በርናርድ ካሳኖቭ በሁለቱ ሀገሮቻቸው ጋዜጦች ላይ ባወጡት የጋራ መግለጫ የተቀሩት የአውሮፓ ህብረት ሀገሮችና ዓለም አቀፉ ማህበረሰብ ከአፍሪካ ወደ አውሮፓ የሚጎርፈውን ፍልሰተኛ በመገደብ እንዲረዱን ሲሉ ተማጽነዋል። ጎዳናዎቻችን ወርቅ አልተነጠፈባቸውም ብለዋል በመግለጫቸው ሁለቱ ሚኒስትሮች። ከፈረንሳይ በባቡርና በጭነት መኪና እየተሳፈሩ በቅርብ ሳምንታት ወደ እንግሊዝ ለመሽሎክ የሚሞክሩት ስደተኞች ከአፍሪካ በሜዲትራኒያን በኩል በጀልባ ጣሊያን ወይም ግሪክ የሚገቡ መሆናቸውን ያስታወቁት ቀውሱን መፍቻው መንገድ የኢሚግሬሽን ፖሊሲዎቻችንን ማርገብ ሳይሆን ከአፍሪካ ወደ አውሮፓ የሚያቋርጠውን ፍልሰተኛ ቁጥር መቀነስ ነው ሲሉ ሚኒስትሮቹ አመልክተዋል። ቢያንስ 10 ፍልሰተኞች ከፈረንሳይ ወደ እንግሊዝ በማቋረጫው መስመር ለመጓዝ ሲሞክሩ ሕይወታቸው እንዳለፈ ተነግሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ያፈረስኩት ጎጆ የቤቴ ጠቀራ አቧራው ብናኙ ለሰራሁት ሥራ ምስክርማኙ መራቄን አየና ሆኜ ተቀምጬ እንደ ጠል ደመና መጥቶ ተመረገ ጉድፉን ደነጎረ ዓይኔን ሊያሳክከኝ እየቆረቆረ የተጋደምኩበት ርብርቡ ብዙ ደልዳላ ምንጣፉ ሱሪያ ዝማዝምቱ ውብ አቀናነፉ
እሾህ ተሰካበት ትቼው የመጣሁት ጠልቼው የራቅሁት ብናኙ ትንኙ የቤቴ ጠቀራ አላይህም ያልኩት አላውቅህም ያልኩት ምላሽ የነፈግኩት ቢጣራ ቢጣራ ጉልጥምት አበጅቶ ጥርስ ጥርስ አውጥቶ ጎኔን ጠበሰቀኝ ካለሁበት መጥቶ
ከተጋደምኩበት ጦሩን ይዞ መጣ ትዝታውን ሰብቆ በወና ኮረብታ ድምፁን እያወጣ በድኑን እያሳየኝ አካሉን አርቆ ስሜን እያወጀ ግብሬን እያሳጣ ከተዘበዘበው ከድንኳኔ ዘልቆ አመጣብኝ ደግሞ አርፌን እንዳልተኛ ጎኔ እንደደቀቀ ጸጸቴን አየና ሆኜ ሐዘንተኛ ወስዶ እየመለሰ አቅርቦ እያራቀ
ኮረብታ ጉድጓዱ ስንጥቅም መሬቱ ገደል ገመገሙ ዋሻ መሸሸጊያው ቁልቁለት ዳገቱ ጎበኑ ግርግሙ እየተማከሩ በእኔ እየዶለቱ በእኔ እየተስማሙ እየወጉት ጎኔን ሰይፍ እየመዘዙ በትዝታ ሳንጃ ጸጸት አስጸንሰው ብሶት አስረገዘኝ አጣው ማስወገጃ
ማስተዋል ተስኖኝ መንቅሬ የጣልኩት እንደ ቃ ጨዋታ ጊዜያዊ ቻቻታ አሳጥቶኝ ትግስት አልሰጥ ብሎኝ ፋታ ያፈረስኩት ጎጆ እርሱ ተስተካክሎ ራሱን ቀልሶ የናቅኩት ትዳሬ ሲንቀኝ መልሶ ምጥ እንዳያዛት ሴት ጭንቄ እየተነሳ ምሽት በጨመረ እንደ ሞት ፍርደኛ አካሉ እየሳሳ ቀን በተቆጠረ መነሻ እንደሌለው ወድቆ እንደ ተረሳ ቀለሜ ረገፈ ቅስሜ ተሰበረ
የቤቴ ጠቀራ እንደ ባህር ሞገድ ድምፁ እየተመመ ብቅልም እያለ በእኔ እየፎከረ በእኔ እየፈለመ ትውስታውን ሳለ ጉድፍ ሆኖ ገብቶ ዳግሚያ ቆረቆረኝ መረቡን ዘርግቶ በእኔ ላይ በርትቶ። በባህልና ስፖርት ሚኒስቴር በኪነ ጥበብና ቲያትር መምሪያ በሚዘጋጀው ስነ ጽሑፍ ውድድር በ1982 ዓ ም ከተደረጉ ውድድሮች መቅደስ ጀንበሩ ያሸነፈችበት ግጥም ነበር ያፈረስኩት ጎጆ። ገጣሚ መቅደስ ጀንበሩን እናመሰግናለን፣ እንዲሁም ግጥሟን ያደረሱንን አስቴርን።
I'm not sure if I'm going to be able to do it. ከጎኔ አንሰንጠሮ ያቆመሽ ከጎኔ አረናና እቺ Kainochish berkhan katar sochish wat Kainochish berkhan katar sochish wat Kan farishna tabal mi fatkabat Samesh lidan biye kabetish samata Samesh lidan biye kabetish samata Kayan labin oy kagare myasota Kainochish berkhan katar sochish wat Kainochish berkhan katar sochish wat Kan farishna tabal mi fatkabat Samesh lidan biye kabetish samata Samesh lidan biye kabetish samata Kayan labin oy kagare myasota زرش سلامان نوروش بيتله زرش سلامان نوروش بيتله اگرش تسبو بايرو ساليم يا يروساليم سا
አንድ ሚሊዮን ሸክል አንድ ሚሊዮን ሸክል እኮ ገንዘብ አይደለም
ስሚ አንቺን እኮ ነው ማላከ አንቺን ነው ማላከ
ጽቆይ ነው
ጋው
ስሚ
ነው
ነው ቦሳችን ባሩክ
እኔ ምለው ባለቤት የት ነው
ምን ነው ቀብለው
አንቺን እኮ ነው
ሳሚው ጉልበቱን አንቺን እኮ ነው ምለው ሳሚው ጉልበቱን እኮ ነው ምልሽ
እኔ አባት አይደለሁ እኔ አልከበርም
ና ና ና አባ
ወደደልኝ አንተ ረፍ ነገር
አሁን ተበሳጭተሃል
ግን ነው
የኢትዮጵያዊው እስራኤላዊ ባዝጌቴ አዲስ ፊልም ድምጾች ነው የተሰማው አድማጮች
አንጋፋው እቁ ተዋናይ ደበበሸቱ የተወነበትን
መስን በቻውን በሎስ አንጀለስ በተካሄደ የአፍሪካ ቲያትር አመታዊ ጉባኤም ተሳትፏል ደበበ
ዛሬ ምሽቱን ለአፍታ ቆይታ ወደ ፕሮግራማችን ራዲዮ መጽሔት በቅላል
እንኳን ወደ መስ በሰላም መጣህን ላለን
እንደና ቆያችሁ
እንዲሁም ወደ ራዲዮ መጽሔት ፕሮግራም
ዛሬ ቀደም ሲል አሉላ እንደገለጠው በጨረፍታ ነው ትንሽ እናቀርብና ሞ የፊልሙን ይዘት በደም ከተረዳን በኋላ የዛሬ 15 ቀን ሰፋ ያለ ውይይት ይኖረናል
ቀያይ ቀንበጦች ለደራ ወግ የሚጋብዝ ይመስላል ዛሬ ግን ስለመጣበት ዋናው ጉዳይ በሎስ አንጀለስ ስለተገኘበት የአፍሪካ የቲያትር አመታዊ ጉባኤ ቢያወጋን
መልካም እንዴት ነበር የሎስ አንጀለስ ጉዞ የተገኘህበት ጉባኤስ
የሎስ አንጀለስ ጉዞ በጣም ጥሩ ነበር ኮንፈረንሱ ከመጀመሩ በፊት አንድ 3 4 ቀን ቀደም ብዬ ነው የመጣሁት ምክንያቱም ለየዛ ስላልልኝ አፍቃኝም ስለነበር እሷንም ትንሽ ቢዛን ተሻምቼ ለመጫወት ለማውራት ግን ዋናው መሰረታዊ ታው ሜሪሞንት ዩኒቨርሲቲ ዘንድሮ ተረኛ ሆኖ ባዘጋጀው ኢንተርናሽናል አፍሪካን ቲያትር ኮንፈረንስ ላይ ተጋብዤ ነው የተገኘሁት ለዚህ መጋበዝ ደግሞ ያበቃኝ በአንድ የህትመት ስራ ሰበብ ያገኘሁት ኤልያስ ወንድሙ በጣም ብዙ ነገር ለኢትዮጵያ ለታሪክና ለትውልድ ያስቀረ ያለ ሰው ትርጉም የሰራውትን መጽሐፍ ያተመ ስለነበረ ለኮሚቴው አቅርቦ እንደው ብንጋብዘው ስለኢትዮጵያ ቲያትር ብዙም የሚታወቅ አይደለም እና የራሱን የቻለ ምክንያት ሊኖረው ይችላል እንደው እሱን ብንጋብዘውና ሐሳቡን እንዲያካፍለን የሚል ሐሳብ አቅርቦ ለኮሚቴው ኮሚቴውም ተስማምቶ በዚህ ነው የተጋበዝኩት
የጻሃይ አሳታሚውን ኤልያስ ወንድሙን የገለጽከው ኤልያስ ወንድሙ የሚሰራበት ዩኒቨርሲቲም ጭምር ነው አሁን የተቀበልኩበት ዩኒቨርሲቲ ነው
ያለበት ዩኒቨርሲቲ ነው የተካሄደውም እዛ ነው
የመጀመሪያ ኢትዮጵያዊ ነህ አንተ
አዎ ከኢትዮጵያ ማንንም የተጋበዛል ነበርም በአብዛኛው ከደቡብ አፍሪካ አካባቢ ካሉ ሀገሮች እንዲሁም ከምዕራቡ እና ጥቂት ሰው ደግሞ ከምስራቅ አፍሪካ ማለት ወደ ታይዝክ ብሎ ካለው ከኬንያ የሚመጡ ናቸው እነሱም ቢሆኑ ደግሞ በአብዛኛው ማሪነታቸው ከሀገሮቻቸው ውጪ ነው የሚኖሩት በመምህርነት የሚኖሩ በቲያትር ሙያ የሚያስተምሩ ናቸው። ከሀገራቸው የመጡ አሉ አንድ ሁለት። ከኔ ጋር እንግዲህ አራት ነን መሰለኝ ከየሀገራችን አነስተን የመጣ ነው። እነዛ ሌሎቹ ሀገሮች በተደጋጋሚ እየተጋበዙ ይመጣሉ። ከኢትዮጵያ ግን እስካሁን ድረስ የመጣም የለም። ይሄ መጀመሪያው።
ምንድን ነበር በመድረኩ የቀረበው? ያንተን ጨምሮ ከሌሎች ሀገሮች ምን አይነት ስራዎች ቀረቡ? ምን ስተዋወ
የቀረቡት የጥናት ወረቀቶች ናቸው። ትኩረት ያደረጉት አፍሪካ ለአፍሪካ ማለት አንዱ የአፍሪካ ሀገር ደራሲ ለሌላው የአፍሪካ ሀገር ደራሲ ስራውን የሚለዋወጥበት በገጽ ባይሆን እንኳን አሁን ዘመን ባመጣው ቴክኖሎጂ እየተገናኙ የሚነጋገሩበት ልምድም ባህሉም የለውም። ከዚህ ባለፈ ደግሞ አብዛኛዎቹ በእንግሊዝኛ ነው የሚጽፉት ከጥቂቶቹ በስተቀር። እንግዲህ ናይጄሪያ እርግጥ በቋንቋቸው ይጽፋሉ፣ በዩሮባ እና በሌላም ቋንቋ ይጽፋሉ ሀገራቸው ባለው። ወደ ታንዛኒያ ይህን እንደሆነ እሱም በስዋሂሊ ቋንቋ ይጽፋሉ። ግን በአብዛኛው ስራዎቻቸውን ገበያ ፈለጋ ይመስላል በእንግሊዝኛ ነው የሚጻፈው።
ምዕራብ አፍሪካ አካባቢ ፈረንሳይኛ ተናጋሪዎች
ፖርቹጊዛሉ በእንግሊዝኛ ወይም በፈረንሳይኛ ወይም በአረብኛ ተናጋሪ የሆኑት በአረብኛ ይጽፋሉ።
በሀገር ቋንቋ አይደለም፣ ዞሮ ዞሮ
አይደለም። እና እኛ በራሳችን ቋንቋ ብቻ ነው የምንጽፈው። እና የእኛ ትንሽ ለየት የሚልበት ምንድን ነው? እኛ የራሳችን አንባቢ አለን። የራሳችን ቋንቋ መተርጎም አላስፈለገንም ብለን እናስባለን። እና በዛው ነው የምንጽፈው። ነገር ግን ይጎዳል ይሄ። ምክንያቱም ሌላው ዓለም በፍጹም ኢትዮጵያ ውስጥ ቲያትር ያ ሳይሆን አፍሪካ ውስጥም ያሉ ሰዎች ኢትዮጵያ ውስጥ የቲያትር ባህል አለ ወይ ብለው ይጠይቃሉ። እና በዚህ ጎድቶናል። ለምን እውቅና አልሰጠነውም አላሰጠነውም? በቲያትር ባህል በጣም የቀደመ እውቅና ያለን እኛ ነበር መሆን ያለብን። ሌሎች አፍሪካ ሀገሮች ገና ለነጻነታቸው በሚዋጉበት ጊዜ ሁሉ እኛ ሀገር ቲያትር ነበር። አሁን ያጋጠመ ምንድን ነው? አሁንም የውጭ ሰዎች ከእንግሊዝ ሀገር እያስመጡ ነው የቲያትር ተጫዋቾች ቀድሞ ቀኝ ግዢ ለነበሩትና እዛው ሀገር ለቀሩ ሰዎች ቲያትር የሚያሳዩት። ሳውዝ አፍሪካ ይርክ እንደሆነ ከእንግሊዝ ሀገር በጣም ብዙ ተጫዋቾች በየአመቱ እየመጡ የቲያትር ቡድኖች እዛ ይሰራሉ። ነገር ግን የጥቁር አፍሪካውያንን ቲያትር የሚያሳዩበት መድረክ እንኳን አልነበራቸውም እስከ ጥቂት ጊዜ ድረስ። ኬንያ ከዩኒቨርሲቲ ቲያትር ቤት ውጭ ምንም አልነበራቸው። እና የእኛን ልዩ የሚያደርጋቸው ሌሎችም እውነታዎች አሉ። ከበፊት ጀምሮ የኢትዮጵያ የቲያትር ባለሙያዎች ተቀጥረው ደሞዘተኛ ሆነው ነው የሚሰሩት። በሌላው ሀገር ግን ደሞዘተኛ አይደሉም፣ ተቀጣሪ አይደሉም። አንድ ቲያትር ግሩፕ ስራ በሚኖረው ጊዜ ለዛ ቲያትር የሚያስፈልግ የሆኑ ሰዎች በግሉ ኮንትራት አስፈርሞ ይቀጥራል። ያ የቲያትር ስራ ሲያልቅ ይበተናሉ፣ እንደገና ስራ ፍለጋ ነው የሚሄዱት። ኢትዮጵያ ውስጥ ይሄ አይደለም ያለው እውነታ። ደራሲዎች በቲያትራቸውን በመድረክ ላይ በሚያቀርቡበት ጊዜ ከዛ ከቲያትር ገቢ የተወሰነ መቶኛ ያገኛሉ። ሌላው አፍሪካ ሀገር ይሄ ትንሽ ትንሽ ልምድ የሚኖረው ግብጽ ውስጥ ነው። እና በዚህ በዚህ የተሻለ ሁኔታና የተሻለ የቲያትር ባህል ያለን መሆናችንን ሌላው ዓለም አያውቅልንም ነበር። አሁን እንደ ምሳሌ ብንወስድ የጋይ ጸጋዬ ኦዳ ኦራክልና አንድ ሌላ ደግሞ ቲያትር ብቻ ናቸው በእንግሊዝ የጻፋቸው። እና ስንት ቲያትሮች የጻፈ ሰውዬ ጋይ ጸጋዬ በተባለ ቁጥር ኦዳው ኮራክል ነው ሁሉ ጊዜ እንደ ምሳሌ የሚጠቀሰው እንደ ምሳሌ የሚታየው። የጋሽ መንግስቱን መንግስት ለማን የሚያየው ሁሉ እንደዚህ ነው። አላቻጋ ብቻ በእንግሊዝኛ ተተርጉሟል፣ በሌሎችም በርካታ ቋንቋዎች ተተርጉሟል። ግን የጋሽ መንግስቱ ስራ እንደ እቁብ አንድ ጊዜ ብቻ ጽፎ ያቆሙ ሰዎች አይደሉም። እነዚህ ሰዎች በተከታታይ ህይወታቸው እስካለ ድረስ የጻፉ ናቸው። እና የእነሱን ሙሉ ስራቸውን በእንግሊዝኛ ወይም ደግሞ በሌላም ቋንቋ የካሽመንክ ሶቪየት ዩኒየን ውስጥ ተተርጉሟል፣ ጃፓን ተተርጉሟል፣ እንግሊዝ ሀገር ተተርጉሟል። የጋይ ጸጋዬም እንደዚሁ ነው። ወጣት ደራሲዎቹ አሁን በጣም በጣም የበሰሉ ቲያትሮች የጻፉ አሉ። የእነሱ ስራ አሁን ምንም አልተደረገም። ለምን? በአፍሪካውያኖች መካከል ግንኙነቱ ስለሌለ። በአውሮፓውያኑም በኩል ደግሞ ራሳቸው ደራሲዎቹ የመተርጎም ፍላጎቱም አንዳንድ ጊዜ ደግሞ ችሎታውም ያለመኖር መተርጎም በጣም አስቸጋሪ ስራ የበሰለ ጥልቀት ያለው ሊሆን ስለሚገባ ቲያትር ደግሞ ስተረጉመው ይኸው ክር የሚያስነ ጸጉር የሚያሰነጥቅ አይነት አድርጎ ለመተርጎም ደራሲዎቹ እንደ ጻፉት አድርጎ ለመተርጎም ትንሽ የበሰለ የእውቀትና የችሎታ ጥያቄ ስለሚነሳ አስቸጋሪ ነው። እኔ ሁልጊዜ ሲጠይቁኝ የምመልሰው ነገር ስላጣ እኛ እኮ ሀገራችን ሼክስፒርም እና ሌሎችም የውጭ ሀገር ደራሲዎች ተተርጉመዋል። ይሄ ስለሌለ ምንድን ነው መደረግ ያለበት የሚለው ነገር የሙያው ባለቤቶች ወደፊት በስፋት ሊያስቡበት የሚገባ ጉዳይ ነው።
ብዙ የሚያነጋግርም የኢትዮጵያን ቲያትር ታሪክም ወደ ኋላ መለስ ብለን እንድንጎበኝ የሚጋብዝ ነው። ደበበ፣ በሎስ አንጀለሱ የአፍሪቃ ቲያትር አመታዊ ጉባኤ መነሻነት እናናግርህ እንጂ በግል እድሜህን በሙሉ በኖርክበት ቲያትር የህይወትና ስራዎችንም ጨምሮ የተጫወትክባቸውን የምንመለከትበት መለስ ብለን የጥንቱንም እያስታወስንም እናዋጋበት ሰፋ ያለ ዝግጅት እናስባለን። ታዲያ ከመለያየታችን በፊት ለቅምሻ ያህል ባመጣ ነው በዚህ ዝግጅት በመድረኩም ያቀረብከው አንተም ራስህ ተዋናይም ሆነ የተገኘህበት ቅድም በመግቢያችን ለአድማጮች ለቅምሻ ያህል ያሰማ ነው ቀያይ ቀንበጦች የተሰኘው በኢትዮጵያዊ እስራኤላዊ ባዚ ጌጤ የአዲስ ፊልም ዙሪያ እንወያያለን ብለን ተስፋ እናደርጋለን። ፊልሙን ተመልክተን ግን ለቅምሻ ያህል አድማጮች ድምፁን አሰምተናልና ቀያይ ቀንበጦች ምንድን ነው?
እንደሱ ከሆነ ዝም ብዬ ፊልም ነው ይለለም ቀንበጦች ፊልም ነው። መጀመሪያ የኢትዮጵያን የእስራኤላውያንን ታሪክ ብቻ ይዞ አልነበረም ሀሳብ ላይ የቀረበው እና የመጀመሪያው ጽሁፍ የተዘጋጀው ከሁሉም አገር ተመላሽ የሆኑ እስራኤላውያንን የገጠማቸውን ችግር ነው የሚያነሳው። ነገር ግን የሁሉንም አገር ያደረግን እንደሆነ ከዚችም ቆንጥረን ያልተቋጨ ነገር ስለሚሆን ለምን የኢትዮጵያ ብለን የምናውቀው ላይ ሰፋ ያለ ሂደት አድርገን አንድ ፊልም ለምን አይወጣም የሚል ነገር ከተነጋገሩ በኋላ ወደ ኢትዮጵያዊነት ያመጡት በኋላ ነው። መጀመሪያ የሁሉም አሁንም ኢትዮጵያዊ ሆኖ ግን ያ ችግር ከየትኛውም አገር ወደ እስራኤል የተመለሱ ቤተ እስራኤላውያንን አካቶ የሚይዝ ነው። ከሩማንያ የተመለሱ አሉ፣ ከህንድ የተመለሱ አሉ፣ ከቻይና የተመለሱ አሉ፣ ከሶቪየት ዩኒየን የተመለሱ አሉ፣ ከሌሎችም ከፖላንድ የተመለሱ አሉ፣ ከሀንገሪ የተመለሱ እነዚህን ሁሉ አሁን ያለው ቀያይ ቀንበጦች ሁሉንም ነው የሚወክላቸው። ባህል ሲለወጥ አጭር ምሳሌ ለመስጠት ኢትዮጵያ ውስጥ በነበሩበት ጊዜ ቤተ እስራኤሎች እንደ ሚስትም እንደ ሰራተኛም ሆነው ነበር ሲያገለግሏቸው የነበሩት። ወደ እስራኤል ከገቡ በኋላ የእስራኤል መንግስትም ያደረገው የመጀመሪያው ነገር ሴቶችን አመለካከታቸውን እንዲለውጡ የተለየ ትምህርት እውቀት እንዲገበዩ ማድረግ ነው ያደረገው። ይሄን ሲያደርግ ተነሽ ስትባል ሚስት መነሳት፣ ተኝ ስትባል መተኛ፣ ቁሜ ስትባል መቆም፣ ተቀመጭ ስትባል መቀመጥን አልቀበልም አለች። እኔም የራሴ መብት አለኝ። የት ያለህ ይመስልሃል? ተጠነዋል እኮ ያንን ሀገር፣ አሁን ያለ ነው እዚህኛው ሀገር ነው ማለት ጀመረች ሚስት። ባላቃተው ይህንን መቀበል እንዴት ሆኖ የት ያለህ ይመስልሃል ስትለው ተደፈርኩ አለ። እሱን አላነኩትም እንዲቀበል። ይዋ ግን ይህን ጥያቄ ሲነሳባት ምን ማለት እንዳለባት አሰልጥነዋታል፣ አስተምረዋታል። በሌላ ወገን ደግሞ ወጣቶቹ ደግሞ እስራኤላውያን ነን እኛ ይላሉ። አባት ደግሞ የት አባት ቆመ ነው እስራኤል የምትሆነው? እኔን ያሳደገኝ፣ እኔ የተወለድኩት፣ እኔ ያደግኩት፣ እኔ የኖርኩት እዚያ ነው። አንተም ብትሆን ይችን መስመር በፍጹም አታልፋትም ብሎ በኢትዮጵያ ውስጥ ቀድሞ ልጆቹን ያሳድግበት በነበረው ሂደት ላሳድግ ይላል። ልጆች ደግሞ የማስተረጉምልህ ቋንቋውን እኔ፣ ባንክ ቤት ሄጄ ባንክ ማውጣል፣ ገንዘብ ማውጣል፣ ገንዘብ ማስገባልህ እኔ፣ ሲያምህ ችግርህን ለሆስፒታል የምነግርልህ እኔ፣ አንተ ምን ቋንቋ ታውቃለህ? ስለዚህ እስክታቅ ድረስ እኔ እንዳልኩ ነው የምትኖረው። እንዲህ አይነት ኮንፍሊክት ያለው ነው።
ግሩም ነው። እኛም አይተን እንግዲህ አዲሱ
እኛም እናይና እንግዲህ ትንሽ እድል ካገኘን ገፋ አድርገን ለማዋየት እድል ይኖረናል በሚቀጥለው ጊዜ። ደበበ፣
እሺ እንግዲህ እኔ ያስፈቀድኩት ለሜሪሞንት ዩኒቨርሲቲ ነበረ፣ ግን ለቮይስ ኦፍ አሜሪካ የሚከለከል ነገር ስለሌለ ፕሬዚዳንት ኦባማም አሁን መጥተው ኢትዮጵያ ውስጥ ጉብኝት ስላደረጉ
በዚህ ሁሉ ምክንያት ቀያይ ቀንበጦችን ልናይ ነው።
ተገቢ ነው።
እግዚአብሔር ይስጥልን። በጣም እናመሰግናለን።
በጣም አመሰግናለሁ። እግዜር ያክብርልኝ።
በሚቀጥለው ፕሮግራማችን መልሰን እናገኝሃለን።
አሉላ አዲሱ፣ በጣም አመሰግናለሁ።
ከዚህ ዓለም በሞት ከተለየ ሳምንታት ተቆጥረዋል።
ባለፈው የራዲዮ መጽሔት ዝክረ ዳርዮስ ሞዲ ስንል ሕይወትና ሥራውን ልንዘክር በመታሰቢያነት ያሰናዳነውን ዝግጅት
ከሙያ ባልደረባው ደረጃ ኃይሌ ጋር ያደረግነውን ቃለ ምልልስ በዋቢነት ለቅምሻ አሰምተን
በዚያው ቃለ ምልልስ ዳርዮስ ሞዲን አስመስሎ የኮሎኔል መንግሥቱን ከአገር መውጣት ያነበበው ጋዜጠኛ አለምነህ ዋሴን ድምፅ አክለን፣
ለመሆኑ ዳርዮስ ምን አይነት ሰው ነበረ? እንደ ምንስ ይታወሳል? ከደረጀና ከልጁ ቼኩቬራ ጋር ጀምር ያደረግነው ወግ ለዛሬ በቀጠሮ አሳድረን ነበርና የተለያየ ነው።
ብዙዎቻችሁ ታዲያ በታሪኩ ና በአቀራረቡ ላይ የላካችሁልን አስተያየት ደርሶናል፣ እናመሰግናለን።
ለዛሬ ያሳደርነውንም ዳርዮስ በሚወደው ሙዚቃ ነበር የገታነውና
ሕይወቱን የምናወድስበትን ዘለግ አድርገን በመጫወት ከዝግጅቱ እንዝለቅ።
አሁን ሳም ኮክ ነው ድምፃዊው። Ever since, it's been a long, a long
gonna come. Oh, yes, it will. It's been too hard living, but I'm afraid to die. 'Cause I don't know what's up there beyond the sky. It's been a long time coming, but I know a change gonna come.
አሁን ከዳሪዮስ ወዳጅና የቀድሞ ባልደረባ ደረጀ ኃይሌና
ከሁለተኛ ወንድ ልጅ ቼኩቬራ ዳሪዮስ ሞዲ ጋር ወዳደረግነው ወግን ሄድ
እና ዳሪዮስ የልጁን ስም ቼኩ በሱ ነው የሰማሁት ቤቱን ስሞችና ዳሪዮስን በደንብ ላወቀው ሰው ይሄን ሰማውጣቱ አያስገርም የሚያስገርመኝ እኔ ልጆቹን ከበደ አሰፋ
ቢል ኖሮ ነበር
ያ ዳሪዮስ ሊሆን አይችልም
ከተለመዱ ስሞች መውጣቱ
እንዴት ነው ደረጀ ልክ ነኝ
ልክ ነው በተለይ ቼኩቬራ 1960 ሁለት ላይ በኢትዮጵያ ተማሪዎች ንቅናቄ ታሪክ ውስጥ አዲስ አበባ ዩኒቨርሲቲ በነበረበት ሰዓት ትልቁ ስፍራ ከሚሰጣቸው የወቅቱ ተማሪዎች መካከል የጥላሁን ግዛው የቅርብ ጓደኛ እንደነበረ አጫውቶኛል ዳሪዮስ። እና በዚያን ወቅት ደግሞ የሁልጊዜም ዜማና መዝሙራቸው ያው የተለመደው ፋኖ ተሰማራ እንደ ሆቺሚኒ እንደ ቼ ጉቬራ የሚለው ነበረና ምናልባት ካፉ የማይለየውን ስም ነው ለልጁ የሰጠው። 64 ዓመተ ምህረት ነው ያው ብስራት ወንጌል የገባው። የመጀመሪያ ወር ደሞዘን ምን አደረግክበት ስለው ሚስት አገባሁበት አለኝና 420 ብር ደሞዝ ጋዜጠኛ አማረ መላኩ አንዱ ሚዜው ነበረ። አማረ እንዴት በቃችሁ ስለው እንደምንም ብለን ታግለን አብቃቃ ነው ብሩን አለ። ቆንጆ ሰርግ ነበር አለኝ። እና የስሞቹ ነገር እንደዛ ነው። ሌላ ብዙም ካለቆች ጋር ላለው አዲሱ አክዬ የምናገረው በአንድ ወቅት የማስታወቂያ ሚኒስቴር ቋሚ ተጠሪ ወይም ምክትል ሚኒስትር የነበሩት ሰው ከዛ ቦታ ሊለቁ ሽንት ሲደረግ የተከሰተውን ነገር
በአንድ ወቅት የማስታወቂያ ሚኒስትር ምክትል ሚኒስትር የነበሩ ግለሰብ በአስተዳደር ጉዳይ ትንሽ ጫን ብለው ነበር ነው የተባለው። እና እሳቸው ያን መስሪያ ቤት ለቀው ሲሄዱ ለግብዣ የመሸኛ ይዋጣ ሲባል ሊስቱ ላይ 0.10 ሳንቲም ብለህ ሞልተሃል ነው የተባለው።
እንግዲህ ለበቀል አይደለም እሳቸው እንግዲህ ምንድን ነው አንድ ሰው ከወደዱ ወደዱ ማለት ነው። አንዴ ከጠመዱ ደግሞ በምንም ተአምር በዛ ከሚጫኑ ሰዎች አንዱ ነበሩ። አንድ ትምህርት ለማሳየት ነው ያነገር ያደረኩት። ምንድን ነው ሰው ሁሉ እሳቸውን ይፈሯቸዋል። አሁን አዋጡ ሲባል እኔ እንደውም ምንም ብዙም ይጎዱኝ ነገር አልነበረም። ሁሉም ከአቅሙ በላይ ገንዘብ አዋጣ እና 10 ሳንቲምም አይደለም 0.05 ሳንቲም ከወር ደሞዜ ላይ ተቀናሽ ነው እንዲሰጠሉ። እና አንዲት ልጅ ነበረች ገንዘቡን የምታሰባሰቡ ደነገጠች። ረተው ወይንም ሰርዘው እንደ 50 ብር ምናምን አለች። እኔ የለኝም ደሞዝ ይለክ ከወር ደሞዝ የምትል የለኝም በቃ 5 ሳንቲም ወር ደሞዝ ላይ ይቀነሳል።
ምንም አላሉም። 5 ሳንቲም መለሱለት 10 ሳንቲሙ መለሱለት አይደል።
ባይገርምህ ወደ ምናምን ያዋጡ 3 ብር 4 ብር ያዋጡ ሰዎች ሁሉ ነበሩ። በፍርሃትም ወይንም ከልባቸው እንዳቅማቸው እንጃ። በኋላ እንደተነገረኝ በአንተ ምክንያት ከ5 ብር በታች ያዋጣ ሰው ገንዘቡ የማይፈልግም ግብዣው ላይም እንዳይገኝ ተብሎ ተሰረዘ።
ከራሱ አንደበትም ያው ሰምታችሁታል ያደረገው እና አዲሱ ላለው ነገር በትክክል የሚገልጸው ነው። በጣም የሚደንቅ ታይት ይመታል በአንድ ጣቱ። ሌላኛው እጁ ግን ሁልጊዜም ስራ ይፈታል። በጣቶቹ መካከል ሲጋራ አለበት። በጣም በፍቅር ነው ሲጋራ የሚወደው።
ቼጉ እስከ መጨረሻው አጨሰ። በነገራችን ላይ ዳሪዮስ
3 ዓመት አልቻለም የትንፋሽ ችግር ስለነበረ መሳብ አልቻለም። ፒስ ውስጥ ነበረ እስከ መጨረሻው ሰዓት ፒስ ውስጥ ነበረ፣ ግን ላጭስም ቢል አልቻለም። ትንፋሽ ዘንቆ በኦክሲጅን ስለቆየ አልቻለም።
ከሲጋራ ጋር በተያያዘ በጣም ዳሪዮስ ሞዲ በየዕለቱ ሲኒማ አምባሳደር ሲኒማ ይገባ ነበር ማታ ማታ። ነገር ግን አንድ ወቅት ላይ መግለጫ ተሰጠ ከኢትዮጵያ መንግስት። ከዛን ዕለት ጀምሮ ፊልም ማየት አቆመ። ይህንም አጫውቶኛል ራሱ።
ለየት ያሉ ጠባዮችም ገጠመኞችም ያሉት ነው። ግን ወደ ቼጉቬራ እንመለስ። ቼጉ አለ
አለ።
እንግዲህ በአባት ከተሰጡ ለየት ያሉ ስሞች ውስጥ ጸንቶ የቆየው ያንተ ስም ብቻ ይመስላል። እንደ አስገራሚነታቸው ምናልባትም ለልጆቹ ከበድ ብሎ በመታየታቸው መለወጥ ግዴታ የሆነበትን ያንተ ነህን ጨምረህ ጫውተህናል። በስምህ የገጠሙ የተለዩ ነገሮች ይኖሩ ይሆን? ቅድም ምን ያህል ተጽዕኖ አድርጎብኝ ሆኖ የሚል ነበር ያልኩ። እርግጠኛ ነኝ በየሄድክበት የቼጉቬራን ታሪክ የሚያውቁ አያይዘው ሊተርኩልህ ይጀምሩ ይሆናል። አንተም እንደገለጽከው ብዙ እንድታነብ ገፋፍተሃል። የምትጠየቀውም ጥያቄ ይበዛ ይሆናል። በገጠመኝ ደረጃ የምታነሳውና ዞሮ ዞሮ ከአባት ጋር መልሰህ የምታገናኛቸው ጉዳዮች ካሉ አባት ነውና ይህን ስም ከነ ታሪኩ ከነ ጊዜው የሰጠ
ያጋጠሙኝ ነገሮች የሉም። ቸጉቬራ ስላቸው ምንድን ነው የሚሉኝ እንትኖች አሉ። ያው አንዳንድ ለስራ ምክንያት በተንቀሳቀስኩባቸው በኢትዮጵያ ክፍለ ሀገሮች አልፎ አልፎ ሄድኩባቸው እንደዚህ ነው እንጂ የሚሉኝ ይሄ ነው ብሎ እንትኑን የነገረኝ የለም። የሚያውቀው ደግሞ ካጋጠመኝ እንዲህ ይሄ ስም ሊወጣል ቻለ ምናምን ይለኛል። አይ እንደዚህ 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 ነው ኢትዮጵያዊን አይደለህም ጥያቄው ያው ቀላ ስለምልም ኢትዮጵያዊን አይደለህም ለው ጥያቄ ይቀርብልኛል። ብዙ ጊዜ ኢትዮጵያዊን አይደለም ወይ ነው ጥያቄው። ከቸጉቬራ ጋር ተያይዞ የሚመጣው ካዩን በኋላ ማለት ዳሬስ ሞዲ ልጅ ነህ አንተ ነው ይላሉ። ቀጣይን ስልስጥራቸው ብዙ ጊዜ ኢንተርቪው ነደረጅ ያደረጉት ምናምን ስለነበረ ቸጉቬራ ብሎ ሁሌ ስለሚጠቅስ የእሱ ልጅ ነህ እንዲ ምናምን ብለው የመበርገግም የመደንገጥም ስሜት መጀመሪያ ኖርማል ሲያናግሩ የነበሩ ሰዎች በኋላ ተለውጠው ለአንተ ሪስፔክት ከመስጠት
አክብሮት ሲሰጡ ታያለህ።
ታያለ ፊት ለፊት ነው የምታየው ፊት ለፊት ነው በቃ መጀመሪያ ያላቸው አቅርቦትና ፋይናል ላይ ካወቁት በኋላ ለአንተ ያላቸው አመለካከት ወዲያው ሲቀያየር ታያለህ። በቃ
በመልክ ትመስለዋለህ እንዴ ቀይ ስለሆንኩም ብለሃል ቅድም።
አዎ ቀርበዋለሁ በጣም ቀርበዋለሁ።
ዳሪዮስ ቀይ ነው ምናልባት
ታውቃለህ። ዳሪዮስ እኔ በቅርበት የማወቅ እድል አልገጠመኝም። አዲሱ ልክ ነው
ሁላችንም በጣም ቀይ ነን። እኔና ግን ነው ወደ እሱ የመቅረብ እንትናችን በጣም ሰፊ ነው።
ማናማ
ትግል ነው
ትግል ነው
ዳሪዮስ። አሁን ውድ ሰው በኋላ የቀየረው ማለት ነው ውድ ሰው። ሌላውን ለየት ያለው እንትኑ ምግብ ሲመገብ አውራ ጣቱ፣ ጠቋሚ ጣቱ፣ መሀል ጣቱ ብቻ ነው ከ ሶስት አይደለ አንጓው ሰንት ነው ያሉት ጣቶች ያቺ ታችኛዋ ሶስቱ ጣት ብቻ ነች ልትነካ የምትችለው። ታችኛው ሁለቱ ጣት በተአምር ነክተው የቀለበት ጣቱና ትንሿ ጣቱ ምግብ ነክተው ማያውቁም።
ለምን ነው ዘዴው ነው
ስታይሉ ነው በቃ ስታይሉ ለምዶት ነው በቃ አውራ ጣቱ ጠቋሚ ጣቱና መሀል ጣቱ ነው እሱንም ሶስቱ የታችኛው ፓርት ነው እንጂ ከአንደኛው አንጓ የጠቋሚ ጣቱና መሀል ጣቱ ሶስት አይደለ እንትኑ የታችኛው ፓርቲ ቻለች ልትነካ የምትችለው። ከዛ ውጪ ነክቶት የማያውቅም አያስነካም።
ቆይ በደንብ እንረዳ። የመጨረሻዎቹ ሁለት ጣቶች ናቸው ምግብ በሚመገብበት ጊዜ ምግቡን የማይነኩት
የማይነኩት።
ስክሪፕቶ እንደሚጽፍ አይነት ነው የሚመስለው። ስክሪፕቶ ስንጽፍ እንደምንጠቀም
ስክሪፕቶ ደግሞ የሚጽፈው በአውራ ጣቱና በጠቋሚ ጣቱና በመሀል ጣቱ መሀል ነው ስክሪፕቶ የሚይዘው። የተለየ ነው።
እንደ ሲጋራው ቀረብ ይላል። እየሞከርን ነው እኔና አዲሱ አንተ ምትነግረን ነው
ቀረብ ይላል።
በሲጋራው አያያዝ አይነት ይኸው።
አዎ ለዝገረ ግን ባውራጣቱ ይደግፈዋል። ባውራጣቱ ይደግፈዋል።
ከረምነ በብዙ መንገዶች ለየት ያለ
በተለይ ሲበላ ሁለቱን የትንሽዋን ጣትና የቀለበት ጣቱን አንጠልጥሎ ሲበላ ሰዎች ማየታቸው አይቀርም። ምን ይል?
አዎ
ይገርማል።
ጠይፎን ምናምን ነው የሚሉት አሉ። እኔ ብዙ ጊዜ አብሬው ብዙ ጊዜ እንደ ጓደኛም አብሬው ከተማ ውስጥ እንደታየው ምንም እኔ ነኝ። እሱ የተጠይፎ ነው እንዴ? ዝምተኛ ነው አይናገርም። ቢያንስ እሱ ከሄደ በኋላ አባተ ግን ይጸየፋል እንዴ ምናምን ነገር ይሉኛል። እሱ ተፈጥሮ ነው በቃ መረጋችል
ደግሞ ለምግብ አምስት ጣት ማባከን እያለ ነው በሶስቱ ይበቃዋል።
ግማሽ ቀርብለት ይውላ ነው ጅመኙ ይውሉ ከሬስቶራንት ገብተህ ግማሽ እንጀራ ይቀርብልህ። ሲያቀርቡለት ቀንሱና አምጡ ብዬ መጀመሪያ ቀንሱና አምጡ ምናምን ብሎ ነው የሚያዘው።
ምግብ አይወድም
ያለው ያስተርፈውን ያስተርፍሎ ሲመጣ እኔ ጅመኝ ይሄን ለምታቀርቡልኝ ትንሽዬ ምናምን ብሎ የመቆጣት እንትንም ሊሄድ ይችላል። የሆነ የሚያውቁት ቦታ ከሆነ የሚመገባቸው ቦታዎች የተወሰኑ ቦታዎች አሉ። እነሱ ከሆኑ ችግር የለባቸውም ቆርጠው ምናምን ያመጣሉ
እንደሚፈልገው ያመጣሉ።
ሌላ ቦታ የሚያውቁት ቦታ ከሆነ ነው ችግሩ የሚመጣው።
ደረጃ ኃይሌ፣ ቸጉቬራ፣ ዳሪዮስ ሞዲ በጣም እናመሰግናለን። በዚህ አጋጣሚ ስለ እናታችሁም እረፍት በጣም እናዝናለን። ቀድማ ማረፏን በኋላ ነው የሰማነው ከሱ እረፍት ጋራ እሷም ታማ እንደነበረ ይነግረኝ ነበር። ባለቤቴም ታማለች፣ እኔም ታመምኩ፣ ሁለታችንም ቤት ዋልን ይለኝ ነበር ዳሪዮስ። በጣም እናዝናለን በእውነቱ። ትልቅ የሚዲያ ትልቅ ባለሙያ ነው ያጣ ነው። ነፍሱን እግዚአብሔር ይማር። ለእናንተም ብርታቱን ጽናቱን ይስጣችሁ።
ለቤተሰቡና ለአድናቂዎቹ ለሙያው አክባሪዎች በሙሉ መጽናናትን እንመኛለን። እንግዲህ ሁል ጊዜ እንደሚሆነው በስራቸው የሚታወሱ ሰዎች ባበረከቱት አስተዋጽኦ ህይወትና ስራቸውን መዘከርና ሌሎችም እንዲያስቧቸው ማድረግ ነው። ይሄ የምጥን ዝግጅት ለዚሁ የታለመ ነው። በድጋሚ እናመሰግናለን ደረጃ ኃይሌና ቸጉቬራ ዳሪዮስ። ሌሎችንም አስተያየት እንደምናገኝ ተስፋ እናደርጋለን። የእሱን ዘገባዎች እሱን ዜና ይከታተሉ የነበሩ አድማጮች እንዲሁ እንጋብዛለን። በሚቀጥለው የራዲዮ መጽሔት አስተያየቶቻቸውን የሚያስታውሱትን እንዲያካፍሉን እንጋብዛለን። እግዚአብሔር ይስጥልን።
የ50 ዓመታት የትዳር ጉዞ ለዚህ ባለፈው ፕሮግራማችን ላስተዋወቅነው ሌላ ዝግጅት መነሻ ሆነ።
50ኛውን የጋብቻ ወርቅ ኢዮብልዩ በዓላቸውን በካናዳዋ የኦቶዋ ከተማ ያከበሩትን ባልና ሚስት አረጋውያኑን ከረጅሙ የጥንድ ሕይወት ታሪካቸው ምሳሌ የሚሆኑ ቁም ነገሮችን ለማጋራት
ወዲሁም ከወጋቸው ለዛ ለመጨለፍ ነበር የጋበዝናቸው
እናም ለምሽቱ ታዲያ ሙሉ ዝግጅቱን ይዘን ቀርበናል።
ሙዚቃውን መቼም አቶ ዘለቀና ወይዘሮ ዋጋዬ ቫልስ በመጫወት እንደከፈቱ እርግጠኛ ነኝ። ይሄ የተለየ በዓል ነው። ወይዘሮ ዋጋዬ ምን ተሰማዎት 50 ዓመት በትዳር ቆይታችሁ ለማክበር በተለይ ልጆቻችሁ ደግሰው እንደገና ሙሽራ ሲያረጋጋችሁ?
በጣም ደስ ብሎኛል። እግዚአብሔርን በጣም አመሰግናለሁ ለዚህ ያደረሰንን አምላክ። አንተ ስለሰንቲ ተብስተባብለን የኖርነውን ጊዜ ያስታውሱ።
ተዘለቀ
አዎ፣ አንድ ቀንም አብረን የኖርን አይመስለኝም። እኔ እንግዲህ ተለመደና ዝም ብለን ህይወትን እየተጓዝን ነው። ደስታው ከፍተኛ ነው። ልጆች አድገው ትልቅ ሰዎች ሆነው ትዳር መስርተው ልጆቻቸው አድገው ይሄንን አስተዋውሰው እንዲህ እናድርግ ሲሉን በጣም ደስ አለን። የጋበዙት ህዝብ ሁሉ በሙሉ ልብ ተደስቶ ተፍለቅልቆ እንደውም ባይገርምህ በዓሉ ላይ ስትመጡ ያንን ድንቅና ብርቅ የሆነውን የአገር ልብስ ለብሳችሁልን ብትመጡ በጣም ደስ ይለናል የሚል ደብዳቤው ላይ ጥሪው ደብዳቤ ላይ አየሁኝ። እና አብዛኛው ሰው የመጣ አሸብርቆ ኢትዮጵያዊ ሆኖ ነውና ያቺን ሰፈር ያቺን መንደር ያቺን የካናዳ መንደር ኢትዮጵያዊ አድርገናት ነበር። በሳቅ በጨዋታ ባለባበስ ካባ ለብሰን ነበር፣ ነጭ ልብስ ለብሰን ነበር። አዲስ አበባ ነው የተሰራ። አንዱ ልጃችን ሄዶ አዲስ አበባ ለኔና ለባለቤቴ ለዋጋዬ ልብስ ገዝቶልን የኢትዮጵያ ልብስ በዛ መልክ ነው ይዞልን የመጣ ከነጫማው።
አቶ ተስፋ ያያለው መጀመሪያ አመሰግናለሁ። መቼ ተዋወቃችሁ? እንዴት ተዋወቃችሁ? ለምን ያህል ጊዜ ጓደኝነት እንትን? ከዛ በኋላ እንደው አቶ ዘለቀ ስላላቸው አንዳንድ ነገር ቢነግሩኝ።
የኔና ሲውቀት በጣም ትንሽ ሳለን ነው እዚህ አዲስ አበባ ነው ሁለታችንም የተዋወቅ ነው።
ትምህርት ቤት
የለም፣ በዝምድና መልክ የተዋወቅ ነው።
እሺ።
ትምህርት ቤት አብረን አልሄድንም። አቶ ዘለቀ ያኔ ዘለቀ ነው፣ እኔም ተስፋዬ ነኝ። እና
እውነት ነው
አቶና እንትን የለም ነበረ።
ስለ አቶ ዘለቀ ስለ ወይዘሮ ዋጋዬም ቢሆን እንግዲህ የሚሉት ነገር ካለ ምድልስ።
ፍቅር የተጀመረው አንድ ትምህርት ቤት እያሉ ነው እነሱ ሁለቱም በጣም ህጻኖች ነው የነበሩት። ይሄ በፍቅር መብነንና ተያይዞ መጥፋት የሚመለከቱ ነበሩ እንትን የሚሉት። ያ አሁን ስታስበው ኢንፍሉዌንስ ያደረጋቸውም ይመስለኛል፣
ተጽዕኖ አሳድሮባቸዋል።
ያው ነገሮች ሁሉ ደግሞ በገንዘብ መልክ አልነበረም የሚታዩት፣ መዋደድ ነበረ የመጀመሪያው ቁም ነገር። አዎ፣ ያ ድሮ ትዝ ይልሃል አንተ ደርሰህበታል። ኦሪጂናሌ ከረሜላና እንትን ነበረ፣ አንድ ቸኮላት ደግሞ የሆነ ከረሜላ የእንግሊዝ ነበረ ሁለቱም።
አዎ፣ እንደ አረንጓዴ ቀለም ያለው
አረንጓዴ መጠቅለያ ያለው
እንዴ እየገዛን ሆ ኪሳችን ይዘን እሱ ነበረ ወደ ጓደኞቻችን ተጋማያ
በቃ በእሱ ነው የተጠጋጉት። እንግዲህ እዚህ ደረጃ ይደርሳልን ብለን ከመጀመሪያ አልታሰብም ነበረ። ያን የሚወጡ የፍቅር መጽሐፍት ናቸው እና ሁሉም ደግሞ አብዛኛውን ይጠፉ ነበረ አንድ ላይ በታሪካቸው። እነሱም ይሄንኑ ነው የፈጸሙት እና ልጅቷ የአዲስ አበባ ልጅ ናት፣ ባላገር አይታ አታውቅም። እና ግን ጥንካሬዋን የምታየው እና እምነቷን የምታየው ፍቅሯን የምትለካው በምንም ወደማታውቀው አገር በትሬንታ ለመሄድ ስትስማማ ነው። እጅግ እጅግ ጠንካራና የምታከብራት ሰው ናት። ከጓደኝነት አልፎ ያስቀኑኛል፣ መንፈሳዊ ቅናት አለኝ በእነሱ ላይ እና ይህን የመሰለ ጠንካራ እንትን አላቸው። በዚያ ሁሉ አልፈው አሁን የተባረኩ ልጆች ሰጥቷቸው ሁለቱም መባረካቸው ራሱ በዚህ ታየዋለን።
ጥሩ ፍቅር ሆነ ይሄውና በትዳር 50 ዓመት እንደገና ደግሞ ልጅ የልጅ ልጅ እስከ ማየት መድረስ ቀላል አይደለም።
እውነት ነው።
እንዴት ነው በአጠቃላይ የበዓሉ ቀን እንደው ስሜቱ እንዴት ነበር? ወይዘሮ ዋጋ እርስዎ ትንሽ እስቲ።
በጣም ቆንጆ ነበር፣ ደምቆ እግዚአብሔር ይመስገን። የልጅ ልጆቻችን ንግግር አድርገው ስለኛ ጋብቻ በጣም 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 ደስ የሚል ነበር።
እስቲ ወደ ኋላ መለስ ብለን እንደው አንዳንድ ነገር አስታውሱኝ። እንግዲህ እናንተ በተደብቁ ቅድም እንዳልኩት
ብዙ ሚስተር ተነግሯልና ወይዘሮ ዋጋይ የስንት አመት ልጅ ሆነው ነው አቶ ዘለቀኝ ተዋወቁት?
የ15 አመት።
ያኔ የት ነበሩ? ይማራሉ ወይ ቁጭ ብለዋል ምንድነው?
አይ 7ኛ ክፍል ተማሪ ነበርኩ።
በ7ኛ ክፍል በኋላ አቶ ዘለቀ ወሰዱት ማለት ነው?
አዎ።
እንዴት ነው ግንኙነቱ? እንግዲህ በእናንተ
ትምህርት ቤት አንድ ትምህርት ቤት ስለነበር እሱ ደብዳቤ ጽፎ ላከልኝ። አሁንም አለ ደብዳቤው።
የልብ ቅርጽ ሰርተው ጦር በጦር ተወቅቶ የድሮ እኮ
አይደለም። በደንብ አይ እሱ አስተዋይ ሰው ነው። ለወደፊት እንጋባለን ወድጄሻለሁ ብሎ ነው የጻፈልኝ።
ከዛ በፊት የመውደድ የፍቅር ምልክት አሳይተው ነበር? ከደብዳቤው በፊት ማለቴ ነው።
አላየሁትም። ከደብዳቤው በኋላ ነው የተዋወቅ ነው።
መንገድ ላይ ስትሄዱ ማናገር ወይም ሰላምታ መለዋወጥ የመሳሰለ ዳር ዳር ማለት
በኋላ ነው? የለም
ነው።
በሩቅ እንዲሁ ይመለከተኝ ነበር ይመስለኛል።
እስቲ እዚህ ድረስ አውርተናል። አቶ ዘለቀ እንዴት ነበር ግንኙነቱ እርሶ? እስቲ ያስታውሱ።
በዛ እድሜ አይታሰብም አንድ ሰው ስለ ትዳር ያስባል ተብሎ። እኔም እሷም አንድ ትምህርት ቤት እንማር ነበርና ሳድግ የኔ ሚስት የምትሆነዋ የትኛዋ ናት ብዬ ነው መርጥ ነበር። በረፍት ጊዜ ሲወጡ ወይ ጠዋት ሲገቡ ወይ ማታ ሲወጡ ልጆች ቆሜ እንደ ሽማግሌ ሰው የትኛዋ ናት የኔ ሚስት ሆና ብቁ የምትሆነው ብዬ አይ ነበር። እና ብዙ ካየሁ ከመረመርኩ በኋላ እዚች ልጅ ላይ አይኔ አረፈ። ማስታውሰው በውበቷ ብቻ አይደለም፣ በማስተዋሏ፣ በእርጋታዋ፣ በደርባባነቷ፣ በራሷ ውስጥ እምነት እንዳለ አድርጌ ያየሁት። እና ማነጋገር አይፈቀድም በዛን ጊዜ ትምህርት ቤት አይቻልም፣ የተለያየ ክፍል ውስጥ ነው ያለን። እና አንድ ትንሽ ወረቀት አወጣሁና ስናድግ እኔ መርጨሻለሁ፣ ስናድግ ብንጋባስ ብዬ ጻፍኩ። እነዚህን ሶስት ቃሎች በፖስታ ውስጥ አድርጌ መስጠትም ስለማልችል አብራት ክላስሜቷ ለሆነች ለማቃት ልጅ ስጭልኝ ብዬ ሰጠኋት። እሷ ውስጥ አሰጠችኛ እንጃ ከወር ይሁን ከሁለት ወር በኋላ አንድ ቃል ብቻ ነው እሺ የሚል ቃል ተመጣልኝ። ከዛ ይሄው እንግዲህ ረጅም ነው ጉዞ ተጋባል።
ክፍላችሁ አንድ ነበር ወይዘሮ ዋጋይ?
አይደለም፣
የተለያየ ክፍል ነው።
የተለያየ ክፍል ነው።
7 አቶ ሰለቀ ስንት ነበር?
9
ዘጠነኛ
ክፍል ነው። 9 ነው።
እሺ፣ ከደብዳቤው በኋላ ከሽታው በኋላ ወይዘሮ ዋጋይ ምን አረጋችሁ? ተገናኛችሁ? በአካል ተጫወታችሁ? መንገድ ላይ አብራችሁ ሄዳችሁ? ምን ሆነ?
አብረን ከቤት እየመጣ እየተደበቀን ነው። የኔ ቤተሰቦች ደግሞ በጣም ቁጥጥር፣ መውጣት አንችልም፣ እንደልብ እንትን ማለት አይቻልም። በጥንቃቄ ነበረ የምንገናኘው። ያው ትምህርት ቤት ይመጣል፣ እዛ እንገናኛለን።
ስንት ጊዜ ቆያችሁ ከደብዳቤው ከሽታ በኋላ?
አንድ ሁለት ወር፣ ሶስት ወር።
ከዛ ሄደ። አቶ ዘለቀ ምን አረጋችሁ? አደባባይ መቼ ነው የወጣችሁት?
እየተደበቅን እሷ እንዳለችው ትምህርት ቤት ውስጥ እንገናኛለን። ግን በጣም ኃይለኛ የሆኑ የትምህርት ቤት ዲሬክተር ነበሩ። አይተውን አለካ። በጣም የሚደንቀው እሱ ነው። አይተውን ኖሮ ጠሩን ቢሯቸው። የሚጋረፉ ሰው ናቸው፣ ኃይለኛ ሰው ናቸው። ምንድን ነው የምታረጉት? አየኋችሁ አሉን። በጣም ክልክል ነው። ሊገርፉንም አሰቡ። የለም እንደሱ አይደለም፣ ስናድግ እንጋባለን በሚል መንፈስ ተነጋግረን ተስማምተን ነው እሱን ነው የምንጨዋወተዋል። መንፈሳቸው ተመለሰና እግዚአብሔርም ረዳን መሰለኝ። ዱላው ቀረና ጥሩ ነው እንግዲህ እግዚአብሔር ይርዳችሁ አሉን እና ተውን። የሚገርመው እኒህን ሰውዬ ባለፈው አመት ዋሽንግተን ዲሲ ለስፖርቱ እና አንዳንድ ስብሰባዎች ሄጄ አገኘኋቸው። ከ53 አመት በኋላ ፊታውራሪ ተብለው ፊታውራሪ መኮንን ዶሪ ነበሩ ያኔ ዲሬክተር።
አሁን በቅርቡም እዚህ ፕሮግራም ነበራቸው ዋሽንግተን ውስጥ። እሺ።
አዎ፣ እሳቸውን አገኘኋቸው እና ገረመኝ። ነገርኋቸው፣ እንደው አንገቴን አቅፈው አለቀሱ አለቀሱ። አሁንም ይደውሉልኛል እንደ ዘመድ ነን። እና ከዛ በኋላ ተለያየን። እኔም ወደ ዩኒቨርሲቲ አካባቢ ሄድኩኝ፣ እሷም ስትማር ተለያየንና ጋብቻው እንዴት እንደሚፈጸም እንዳንለያያል። አንድ ጊዜ ሲኒማ ቤት ሄደን አምሽተን አረፈድን ቆየንና ወደ ቤት ስትሄድ ሰዎቹ ያልተለመደ ሰዓት ስለቆየች ወላጆቿ ወጥተው በር ላይ ሲጠብቋት ደንግጣ ተመልሳ መጣች ወደ እኔ። የት ልድረስ አባቴ ይገለኛል አለችኝ። እኔ ቤት መጣች። እኔ ደግሞ እፈራለሁ ራሴ፣ አክስቴ ናቸው የሚያሳድጉኝ። ምን እመልሳለሁ? ቤት የለኝም፣ መድረሻ የለኝም፣ የት ልውሰዳት? ኃይለኛነቷን አውቃለሁ፣ ራሷን ትገላለች እች ልጅ ብዬ ፈራሁ። እና አንድ የምወዳቸው በጣም ትልቅ ሰው የሚያስተናግዱኝ ሰው ነበሩ። እዛ ወስጄ ባኮ እዚህ ያሳድሩልኝ አልኳት። አደረች እዛ እና ሰዎቹ ፍለጋ ያዙ። ከኔ ጋራ ተወጣ ተገባ እንደነበረ እህቶቿ እዛ ትምህርት ቤቷ ስለነበሩ ስለሚያውቁ ነገሩ። እኔ አክስቴ ቤት የሚያሳድጉኝ ቤት ሄደው ልጃችሁ ይዟ ጠፍቷልና ውለዱ አሏቸው። እነሱም የኛም ልጅ ጠፍቷል፣ ልጃችሁ ወስዳለች፣ አምጡ ልጃችን ይዛሉ። ተፋጠጡ
ተመጣጥቀው።
እነሱም ይፈልጉኝልኛል የት እንዳለው ለቅቄ ሄጃለሁ። ከዛ በኋላ እንግዲህ ምን እናድርግ፣ መከራ ሆነ፣ ጭንቀት ሆነ። በየአውቶቡሱ በየቦታው ዘመድ አዝማዱ ብዙ ቤተሰብ አለ የእሷ ተበተኑና ይፈልጉን ጀመር። የለም ወደ ሀገራችን እኔ ሀገሬ ይዤሽ ሄዳለዋል። በምን እንሄድ? አውቶቡስ ሁሉ ይፈተሻል፣ ምናልባት ፎቶግራፋችን ተበትኖ ይሆን ብለን ፈራን። አሁን በዚህ ጊዜ የተገኘልኝ አቶ ተስፋዬ ነው፣ ጓደኛዬ፣ የቅርብ ጓደኛዬ፣ አማካሬ። ነገርሁት፣ በጭነት መኪና አምልጡ አለ። አቶ ተስፋዬ ገንዘብ አመጣ፣ አውቶቡስ ፈለገ። ጭነቱ ውስጥ መቀመጫ ብጤ የተፈጠረና ተሸፍነን ወደ ጎጃም ተጓዝ።
አቶ ተስፋዬ ስለዚህ በደንብ ነግረውናል።
እናቴ ወደ ባላገር ወደ ተራራ ወደ ላይ ወደ ጮቄ ትኖር ስለነበረ ብዙ ፈተና ካየን በኋላ ደረስን። ስንደርስ በደስታ በጭብጨባ ልጄ ቆንጆ ልጅ ዞልኝ መጣች መጣ ብላ ተቀበለችን። እናቴ እና ዘመድ አዝማት መክሮ መልሰው ይዘውን መጥተው ይቅርታ ተጠይቆ ሁለታችንም ወደ የትምህርታችን ተመለስ። ይቅርታ አደረጉልን። እሷም ቤቷ ገባች። እኔ ግን አክስቴን አስቀይም ያለሁ ብዬ እኒያ ሰውዬ ቤት ቀረሁ። እንግዲህ ከዚህ በኋላ ትንሽ ቆይቶ ዋጋዬ አንድ ቀን ከተፍ አለች። እዛ እኔ የምኖርበት እኒያ ሽማግሌ ያስጠጉን ቤት ምንድን ነው ስላት፣ እኔ እንግዲህ ብቻዬን አልኖርም አብረን መኖር አለብን አለች።
ኦ እንዴ በጣም ግሩም ነው።
አሁን ተጨነቀች ነፍሴ በጣም በጣም ደነገርኩ፣ ተጨነቅኩ። እንግዲህ ወሰንኩኝ አብረን መኖር አለብን። ቃል ገብተናል፣ ስናድግ እንጋባለን ብለናል። አድገናል። በእድሜ ስራ ፈለግኩ፣ አገኘሁ፣ ተያይዘን ውልቅ አልጠፋንባቸው። እነሱም የት እንዳለች ጠፋች፣ እኔ ማክስታ ያውቁን።
ለሁለተኛ ጊዜ ጠፋችሁ?
ጠፋን ቀረን። ያው እስከ 50 ዓመት ዘለቀ። ያ
በጣም ድንቅ ነው። ትዳሩ የዘለቀ ሆኗል። አሁን
አመሰግናለሁ።
እግዚአብሔር ይስጥልኝ አቶ ዘለቀ ከበደ፣ ወይዘሮ ዋጋይ ከበደ። ልምዳችሁን የትዳር ተሞክሯችሁን ብቻ ሳይሆን በእውነት ትምህርት ነው የሰጣችሁት ለአድማጮቻችን፣ በተለይም ለወጣቱ። እና እንዲህ ነው እንግዲህ እንዲህ ነው ጋብቻ እንላለን። በእውነቱ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ እላለሁ ሁለታችሁንም።
እግዚአብሔር ይስጥልን። እናመሰግናለን።
አሁን የንጉሴ አክሊሉ መስኮት
የሚከፈትበት ነው ሰዓቱ።
የዛሬ እንግዳዬ ሲበዛ የስራ የንባብ የትርጉምና የጽሑፍ ሰው ነው። ደፋር፣ ቀጥተኛ፣ ግልጽና ፊት ለፊት ነው ንግግሩ ሁሉ። ጨዋታ ያውቃል። አይኖቹ ከንባብ ጣቶቹ ከጽሑፍ ከሲጋራ አይለዩም። ቤት ውስጥ ያለው ላይብረሪ አንድ መለስተኛ የትምህርት ተቋም ቤተ መጻሕፍት ያክላል። ከበድ ያለውን የንባብ መነጽሩን ቶሎ ቶሎ መጥረግ ይወዳል። ድምፁ ጎርናና ከመሆኑ የተነሳ ድንገት ሲሰሙት ያስደነግጣል። ወንበሩ ላይ ከተቀመጠ የሚነሳው ከስራ የመውጫ ሰዓት ሲደርስ ብቻ ነው። እንደኛ ከቢሮ ቢሮ አይዘዋወርም፣ አይወድም። ጆሮው፣ አፍንጫው፣ ጣቶቹ፣ እጆቹና መላ ሰውነቱ ጸጉር ብቻ ናቸው። ደራሲ በዓሉ ግርማ መጥረቢያ የሚለው አይነት አፍንጫ ጥሩ ቁመና። ሻይ ወይም ማኪያቶ ሲጠጣ አይታይም። ከትኩስ ነገር ቡና ነፍሱ ነው። የስኒ አያያዝ ያሳምራል። እንግዳ ኖረም አልኖረም የሚያዘው ቡና ከአንድ በላይ ነው። አንድ ስኒ ቡና በ25 ሳንቲም በሚሸጥበት ጊዜ አልፎ አልፎ ሰዎች ቢሮው ሲመጡ ቀድሞ ያዘዘውን ቡና ጋብዞ ትንሽ ይጫወታል። በቀን ለቡና ብቻ እስከ 5 ብር ያወጣል። ያን ጊዜ 5 ብር እንግዲህ ክትፎ ያበላ ነበር። በአጠቃላይ ጠጭ አይደለም፣ ከጠጣም ታዲያ ውስኪ ነው። ያነሰም ሆነ ልኩን ያውቃልና ከዛ ያነሰም ሆነ የበለጠ አይከፍልም። ይህን ያህል ጠጥተሃል ካሉትም አይቀበልም። ከአብራኩ የተከፈሉ ልጆች አልነበሩትም። የሚያሳድጋቸውና የሚያስተምራቸው ልጆች ግን ነበሩት። እንደ ጉድ በወቅቱ ይተችበት የነበረው አንበሳ ያሳድግ ስለነበረ ነው። ማህበራዊ ኑሮን ያውቅበታል። ከሰፈሩ ሰዎች ጋር ይግባባል። ነዋሪዎቹ የእሱም ትብብር ባለበት ኦልድ ኤርፖርት አካባቢ በእርግብ መናፈሻ ያስታውሱታል። ለመሆኑ ይህ ሁሉ የተነገረለት ሰው ማን ነው? የአባቱ ስም ሁለት አንድ አይነት ፊደሎች ናቸው። ኩኩ፣ ሉሉ፣ ዙዙ፣ ሊሊ፣ ዛዛ፣ ሚሚ፣ ጫጫ፣ ኑኑ እና ማን ይመስላችኋል? ታዋቂው ጋዜጠኛ ጳውሎስ ኞኞ ነው። የዛሬ እንግዳይ ደረጀ ትእዛዙ ስለ ጳውሎስ አንድ መጽሐፍ ጽፏል። በዚህ መጽሐፉ ዙሪያ አነጋግሬዋለሁ። በቅድሚያ ግን ምን አነሳሳህ ነበር ያልኩት?
እኔ መነሻዬ በእርግጥ ልጅ ሳለው አኗኗሬ በጳውሎስ መንደር ውስጥ ነበረና ቀደም ባሉት ዘመናት ጳውሎስን እንዲህ በአካል የማየት እድሉ ነበረኝና ካደግኩም በኋላ እንደዚሁ ስለ ጳውሎስ አንዳንድ ታሪኮችን ማንበብ ሲችል በጣም ነው በታሪኩ የተመሰጥኩት፣ በስራዎቹ የተመሰጥኩት። በኋላም እንደው አዲስ አበባ ዩኒቨርሲቲ ነው አሁን የሚባለው፣ ቀደም ባለው ጊዜ በኢትዮጵያ መገናኛ ብዙሀን ኢንስቲትዩት ተማሪ ነበርኩ የጋዜጠኝነት ትምህርትና ያን ጊዜ መመረቂያ ጽሁፌን በዲፕሎም ደረጃ መመረቂያ ጽሁፍ እንሰራ ነበርና ስለ እሱ ታሪክ ነበር የጻፍኩት እና ያቺ መነሻ ሆነችኝ ለመጽሐፉ። በኋላም እንደው እዚህ በጋዜጠኝነት ውስጥ ስገባ ስለ እሱ ታሪክ፣ ስለ እሱ መጽሐፍ፣ ስለ እሱ ጋዜጦች ላይ የሚጽፋቸው አንዳንድ አርቲክሎች፣ የተለያዩ ነገሮች ሳነብ ስሰማ ታሪኩ በቃ በመጽሐፍ አለበት የሚል ነገር በውስጥ የመጣ አነሳሴ እንደዛ ነው። ግን ስለ ጳውሎስ በእርግጥም ቀደም ያሉ በሱ ዘመን የነበሩ ሰዎች፣ በኋላም የነበሩ ሰዎች ቢጽፉት መልካም ይሆን ነበር ብዬ ነው እኔ የማስበው። ምክንያቱም ጳውሎስን ከኔ የተሻለ ያውቃል። ስለ ስራዎቹም ስለ ባህሪውም በብዙ መልኩ ከኔ የተሻለ ስራ ይሰራሉ ብዬ ነበረ። ግን እግዚአብሔር ደግሞ እንግዲህ እኔ እንድጽፍ ሆነ መሰለኝ እኔ የጻፍኩትኝ። ግን ቀደም ባሉ ዘመናት ስለ ጳውሎስ በእኔ ብዕር ይጻፋል፣ በእኔ አንደበት ይነገራል የሚል እምነት አልነበረኝም። በኋላ ግን ሆነ እግዚአብሔር ፈቀደ መሰለኝ። እንግዲህ እንደዚህ ነው።
ከደረጀ ትእዛዙ ጋር ያደረግነው ውይይት ሰፋ ያለ ነው። የጳውሎስን ስራዎች በተመለከተ በሚቀጥለው ፕሮግራማችን አንስተን እንጨዋወታለን። ለዛሬ አሉላና አዲሱ አበቃሁ። ደህና ሁኑ።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ
ለምሽቱ ያልነውን በዚሁ ልንቋጭ ነው።
አሁን የቀረን
አሁን የመሰናበቻ ዜማ ነው።
ጉድ ፈላ እያለች ተወዳጇ ድምፃዊት ጂጂ እጅጋየሁ ሽባባው በምትጫወትልን ስልት እስከ ማጠቃለያ ዜና እናዳረሳቸዋለን።
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። ቡሩንዲ ውስጥ የፕሬዝደንቱ የፒየር ንኩሩንዚዛ የቅርብ አማካሪ የነበሩ ጀነራል መገደላቸው ፍርሃትና ውዥንብር ፈጥሯል ተባለ። የጦር ሰራዊት ጀነራል አዶልፊ ሽሪሜሪማና ዋና ከተማዋ ቡጁምቡራ ውስጥ መኪናቸው በሮኬት ተመቶ የሞቱት በዛሬው ዕለት መሆኑ ነው የተዘገበው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሀገራቸውና የግብፅን ግንኙነት ታላቅነት እንዲሁም ግብፅ በመካከለኛው ምስራቅ ያላትን ስፍራ አጉልተው ተናገሩ። ሚኒስትር ኬሪ ይህን የተናገሩት ዛሬ እሁድ ከግብፁ አቻቸው ሳሜ ሹክሪ ጋር በተገናኙበት ስብሰባ ላይ መሆኑ ታውቋል። ከግብፁ ፕሬዚደንት አብደልፋታ ኤልሲሲም ጋር ይገናኛሉ። የግብፁ ፍርድ ቤት የታገደውን ሙስሊም ወንድማማችነት ቡድን በመደገፍ የተከሰሱትና የተበየነባቸውን ሶስት የአልጀዚራ ጋዜጠኞች ድጋሚ የፍርድ ሂደት እንደገና ለሌላ ጊዜ እንደቀጠረው ተሰማ። አድማጮች፣ ያለን ማጠቃለያ ዜና ይኸው ነው።
የአሜሪካ ድምጽ ራዲዮ አማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 1 ሰዓት ላይ በሚጀምረው ልዩ ፕሮግራምና ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ቴሌላይም ቤት ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን። ያሁኑን በዚህ ተሰናበትን።
ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.